B-O-N. ሰላም ለእናንተ ይሁን የጋቢና መዝናኛ ተጀመረ ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ ዛሬ የኢትዮጵያን 2012 ዓመተ ምህረት የመጨረሻ ቀዳሚ ነው ባሳለፍነው ዓመት ከተለያዩ የኪነ ጥበብ ዘርፎች የተውጣጡ እንግዶችን በመሰናዷችን ላይ አቀርበናል ከግሩም ሐሳባቸው ተቋድሰናል የማይዘነጉ አፍታዎችንም አሳልፈናል ከአሮጌው ዓመት ወደ አዲሱ ከመሸጋገራችን በፊት ያንዳንዶቹን ሐሳቦች እና ገጠመኞች ዳግም ብናስታውሳችሁ ወደናል መልካም ቆይታ ባሳለፍነው ዓመት በኢትዮጵያ የኪነ ጥበብ መድረክ ላይ ደምቀው ካሳለፉ ኢትዮጵያን መካከል አንዱ ብርሃኑ ድጋፌ ነው በመሪ ተዋናይነት የተሳተፈበት የግር ሰዓት የተሰኘው ተከታታይ ቴሌቪዥን ድራማ የቅርብ ጊዜ ስኬቱ ነው። ለዛ በሚሰኘው የራዲዮ ትርኢቱ የዓመታት አበርክቶቱ የሚታወቀው ብርሃኑ አረፋፍዶ በገባበት የትወና መስክ ለተለያዩ ሽልማቶች በቅቷል። ይህንን ተመልክተን ቀደም ብሎ ወደ መስኩ ያልተቀላቀለበትን ምክንያት ጠይቀነው ነበር።
ለሁሉም ጊዜ ያለው የሚለው ነገር በጊዜ ሁሉ እሱ ይመስለኛል። ለምን እስካሁን ቆየ በሚለው ነገር ላይ ሐሳብ ለመስጠት እንግዲህ ብዙውን ጊዜ የቆየሁት ፊልም ስመለከት የኪነ ጥበብ ስራዎች ሳይ ስመለከት ከዛ ውስጥ ደግሞ እንደው በሆናቸው ያሰብኳቸውን ጉዳዮች ሳጤን በእነዚህ ሂደቶች ውስጥ ነው ብዙ ጊዜ እኔ ያሳለፍኩት እኔ ለአሁንም ቢሆን እኔ ፊልም ተመልካች ነኝ ነው የማስበው የአማርኛ ፊልሞችንም አያለው በዓለም አቀፍ ደረጃ የወጡትንም ፊልሞች አያለው ቢታዩ ብዬ ማሰባቸው ነው የኪነ ጥበብ ስራዎች በሙሉ አያለው ልክ የተለያዩ አይነት ሙዚቃዎችን እንደምሰማ ማለት ነው የቆየሁበት ምክንያት ፊልም የምሰራበትን ምክንያት ማግኘት ከዛ ደግሞ ስህተት ላለመስራት በሚል ነው እስካሁን የቆየሁት ምክንያቱም የኪነ ጥበብ ሰዎች ወይም ደግሞ የኪነ ጥበብ ስራዎች ብዙ ለብዙዎች ምክንያት ይሆናሉ ትምህርትን ይሰጣሉ ለውጥ ያመጣሉ ደግሞ በአብዛኛው የኪነ ጥበብ ስራ አፍቃሪዎች ተመልካቾች ጥበቡን ያምናሉና ላመኑት ተመልካቾች ላመኑት የኪነ ጥበብ ሰዎች ላለመሳሳት ራሴን ባቀብዬ ነው ሁለተኛው ደግሞ ለምን እንደምሰራ ምክንያት መፈለግ ነው ከማጋ እንደምሰራ ለምን እንደምሰራ ምክንያት መፈለግ ነው ለምሳሌ ከዚህ በፊት የነገን አልወልድም እንሰራ ከዳይሬክተር አብርሃም ገዛሄን ጋር አሁንም የድረሳትንም አብረን ነው የምንሰራው የፊልም ዳይሬክተር እሱ ነው የነገን አልወልድም ጉዳይ ሲያነሳልኝ የመጀመሪያ ሐሳቤ የነበረው ምን ጊዜም እኔ ኪነ ጥበብ አስተማሪ ልቅጣጫ ሳይ ለውጥ አምጪ ምክንያታዊ ነው ብዬ ነው ማስተውና በአገሬ በአለምም ላይ እንዲደገሙ ማልፈልጋቸው በጣም የሰው ልጅ ጥግ ድረስ ያሳዘኑ ታሪኮችን አለማችን አስተናግዳለች ሀገራችንም ተመሳሳይ ጉዳዮችን አስተናግዳለች እነዚህን ጉዳዮች ከኪነ ጥበብ ስራ ቀርቦ ይሄ ጉዳይ የሰው ልጅ ደግሞ ይህንን ታሪክ ጸያፍ ታሪክ እንዳይሰራው ማስተማር ይቻላል ከሚሉት ሰዎች እንግዲህ እንዳቅሜ አንዱ ነኝ አስባለሁና ይሄን ጉዳይ የነገና ለልድምንም ጉዳይ ሳስብ እንዲህ አይነት ምክንያት የሆኑ ስራዎች ኪነ ጥበባዊ ስራዎች ላይ ብሳተፍ ብዬ ለራሴ አስብ ነበር ይህንን እድል ደግሞ አብርሃም ገዛኸኝ ሲሰጠኝ በቃ ከሱ ጋር ይህንን ጉዳይ ትውልድ ያስተምራል ታሪክ ይናገራል ታሪክ ይዘክራል ታሪክን ያነሳል ይጥላል ብለን ያሰብነውን ጉዳይ ነው እዛ ላይ ለመሳተፍ የፈለኩት ወደ የግር ሰዓት ደግሞ ስንመጣ ከአብርሃም ጋር በተለይ ይህንን የነገን አልወልድም ከሰራ በኋላ እንደው አንድ ጥሩ የሚባል ደርዝ የያዘ መሰረታዊ የሚባሉ የተከታታይ የቴሌቪዥን ፊልም ስራዎችን ግብአቶችን ያካተተ ብንሰራ ብለን እናስብ ነበር በተለይ ሐሳቡ ሁሉ ለሙሉ ይህንን ጉዳይ የድርሰቱንም ጉዳይ መነሻ ጽሑፉንም የአብርሃም ገዛኸኝ ነው እዚህ ላይ የመሪው ተዋናዩን ገጸ ባህሪ ብትወስድ ብሎ ስክሪፕቱንም ሁሉም ጣጣውን ያለቀ ነገር ሰጠኝ ይሄ ደግሞ ሁለተኛ ፊልሜን የምሰራበት ምክንያት አገኘው። ፊልሙን ብቻ ስላገኘው ሳይሆን በሙያተኛው በዳይሬክተሩ ላይ ትልቅ እምነት ስላለኝና እንደው በዚህ ስራ ላይ በሳተፍ ራሱ ደስተኛ ስለሆንኩ ነው የሰራሁትና እስካሁንም የቆየሁባቸው ምክንያቶችና የፊልም ስራ ውስጥ ለመሳተፍ ምክንያቶቹ እነዚህ ናቸው።
የኮቪድ-19 ወረርሽኝ ያለምን በርካታ ግብሮች ቀይሯል። የኪነ ጥበቡ ዓለም በርካታ ድግሶች ተሰርዘዋል አለያም ተላልፈዋል። ኢትዮጵያ ውስጥ ተወዳጅ የሆኑ ትርኢቶችም ሰለባ ሆነዋል። ተደናቂው ጦቢያ ግጥምን በጃዝ ከነዚህ መካከል አንዱ ነው። ይህም በተመለከተ ከመስራቾች መካከል አንዱ የሆነችው ገጣሚ ምስራቅ ተረፈ ይህም ብላን ነበር።
የኮቪድ-19 በኪነ ጥበብ መድረኩ ላይ የፈጠረውን ጫና ለመጥቀስ ጦቢያ ግጥም በጃዝ እንደምሳሌ ማንሳት እፈልጋለሁ። በጥበብ ግጥም በጃዝ ላይ በየወሩ ስራዎቻቸውን ከሚያቀርቡ በተለያየ ሙያ ላይ የተሰማሩ ነገር ግን ለዝግጅቱ ግብአት የሚሆኑ ስራዎችን የሚያመጡ ወይ ደግሞ የሚሰሩ ሰዎች 30 ያህል አካባቢ ናቸው። ለነኚህ ሰዎች ክፍያ የሚፈጽመው ጥበብ ግጥም በጃዝ ከመግቢያ ትኬት በሚያገኘውና እንዲሁ ደግሞ ከስፖንሰር ድጋፍ በሚገኘው ገንዘብ ነበር። ስለዚህ እነኚህ ነገሮች አሁን የሉም። ተመልካችን እየመጣ አይደለም እንዴ ደግሞ ስፖንሰሩን ስራውን አቁሟል። ስለዚህ ጦቢያም ለገጣሚዎቹ ለባለሙያዎቹ የሚከፍለውን ስራ አቁሟል ማለት ነው። ምናልባት ገጣሚዎቹ ወይ ደግሞ በሌላ ሙያ ያሉት ሰዎች ከዚህ ሙያ ውጪ ሌላ ተጨማሪ ገቢ የማግኛ መንገድ ከሌላቸው እነሱና ቤተሰቦቻቸው አሁን በችግር ላይ ናቸው ያሉት ማለት ነው። እንዲሁም እኛ መድረክ ላይ ብቻ ሳይሆን የተለያዩ መድረኮች ላይ የሚያቀርቡ ደግሞ ገጣሚዎችን ስናሰላ እጅግ በርካታ ይሆናሉ። ስለዚህ የነኚህ ሁሉ ሰዎች ድምርና ቤተሰቦች አሁን በችግር ላይ ናቸው ያሉት ማለት ነው። ሌላ የኪነ ጥበብ መድረክ እንግዲህ መቀጠል መቻል አለበት። ለምሳሌ ኢትዮጵያ እንዲቋረጥ አንፈልግም፣ እኛም አንፈልግም፣ ማህበረሰቡም በተለያዩ ዓለም ያሉትን ሰዎች ይሄንን እንዲቋረጥ አይፈልጉም። ይህን ለማስቀጠል ደግሞ ጦቢያ ምን ያድርግ ብለን ስናስብ የተመልካቹ አለመግባት ይኖርና ተመልካች እንዳይመጣ ይደረግና ነገር ግን ዝግጅቱ ያለተመልካች ይቀረጽ የሚል ሐሳብ መጥቶ ባለፈው ሳምንት 105ኛው መድረካችንን ያለተመልካች ያለ ትኬት ማለት ነው እንዲሁ ደግሞ ያለ ስፖንሰር ፕሮግራሙ እንዲቀረጽ ተደረገ። ይህ ሲደረግ ለ ያንዳንዱ ባለሙያ የሚከፈለውን ክፍያ ፈጽመናል። ይሄው ለምንድነው ፕሮግራሙ እንዳይቋረጥ ከሚፈልጉ ሰዎች የመጣ በጎ ፈቃደኝነት ብቻ ነው። ስለዚህ ይሄን ዝግጅት ደግሞ እንቀጥል ብንል ከዚህም በኋላ እንቀጥላለን የሚል ተስፋ አለ። ይሄም ተስፋችን የተመሰረተው በበጎ ፈቃደኞች ላይ ነው እንጂ ገቢ ስለሌለው የሚከፍለው አይኖረውም ማለት ነው። ስለዚህ ይሄ ጫና ቀላል አይደለም። ኪነጥበብ ሀገር መለወጥ አለበት። ኪነጥበብ ማህበረሰብ መለወጥ አለበት። ኪነጥበብ የሰውን አስተሳሰብ ይለውጣል ብለን ካመንን እንዲህ ያሉ መድረኮችን በተለያየ መንገድ በመደገፍ ስራዎች እንዲቀጥሉ ማድረግ አለብን ብዬ አስባለሁ።
ያሳለፍነው አመት ከድንቅ ወጣት የሙዚቃ ሰዎችም ጋር አስተዋውቀናል። ዳዊት ቸርነት ከነዚህ መካከል አንዱ ነው። መልካም ሐሳቦችና ማህበረሰባዊ ርባና ያላቸውን ሙዚቃዎች መስራት የሚመርጠው ዳዊት ሙዚቃ ሁኔታዎችን ለመቀየር ስላለው ኃይል ይሄን ብሎን ነበር።
አዎ በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮችና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞች እናያለን። ሙዚቃ እንዳጠቃቀሙ ምን ደሞ እንደ ተሸካሚ ሰው ነው ለጦርነት የሚጠቀመው ሰው አለ ደሞ በሰዎች መካከልና በህዝብ መካከል ደሞ እርቅና ሰላምን ደሞ ለማውረድ የሚጠቀመው ሰው አለ ሰው የሙዚቃ ሚናን የሚያስነው እኛ ምን አስገባበት ቦታ ነው አይተናል በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰደይ ታደጉ ትልቅ አርቲስቶች አሉ በዛው ልክም ደሞ ለጥፋትም የተጠቀሙት ደግሞ አርቲስቶችን እንመለከታለን ያሳየው ሙዚቃው በራሱ ሳይሆን አገራቶችን የሚበጣጥጠው ወይም ደግሞ የሚያስተርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንፃር ስናይ በደንብ ከተጠቀምነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት ሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጸው ነገር የራሷ ሙዚቃ ያላት ነው ይባላል ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው የሆነ ጊዜ ከውጭ የፈለሰብን ነገር አይደለም ሙዚቃን ከራሳችን ያፈልቅ ነው ለቅዱስ ያሬድን መመልከት እንችላለን ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም ብዙ አይነት የሙዚቃ አይነቶች አሉን ሙዚቃና ማህበረሰቡ እንዴት አርጎ ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን ይሄ የሚያሳየው እኛና ሙዚቃችን በጣም ተሳስረ ያለን ሀገር እንደሆነ ነው ሰው አጠቃቀማችን መንጠቀምበት ሁኔታ ይወሰናል ማለት ነው
የአሜሪካ ድምጽ በመደመጥ ላይ የሚገኙ ደግሞ ጋቢና መዝናኛ ነው ያዳመጣችሁን ስለሆናችሁም እናመሰግናለን ባሳለፍነው አመት እንግዳ ካደረግናቸው የባህል አምባሳደሮች መካከል አንዱ በዋሽንግተን ተጫዋቹ አድናቆት የተቸረው ጣሰው ወንድም ነው አሰው ወንድም ከመይረሱ የመድረክ ላይ ገጠመኞቹ አንዱን አካፍሎናል።
ትራንስፖርት የፖቲያጅ ላይ ለመጀመሪያ ጊዜ መድረክ ላይ የቆምኩ ጊዜ በጣም በህይወት ያረሰው እና ተጫወትኩኝ ዶርጋመስ ነበር ያበገ አላጠናሁም ቅድም እንዳልከው በፍጹም አላጠናሁም ሙዚቃውን ብቻ ኪው ተነገረኝ ገባሁ ተጫወትኩ ሰው ያ ሁሉ ሲያጨብጭ ለኔ ሁላ አልመሰለኝም አንደኛ እንደገና ሲጨበበቅ ምን ያቅም ነበር እና ዶርጋመስ ሲከነስቶ አቀፈኝ ደሱ የሙዚቃው ቀጥ ማለት እንደዛ ተነስቶ አቅፎ ከዛ በኋላ ነው እንግዲህ ፓወር ሆኖኝ ብዙ ነገሮችን ይሰራ እና እሱን መድረክ አረሳው በጣም ምርጥ መድረክ ነበር የዶርጋ ሲያቅፈኝ ጥሩ ሙዚቃ እንዳገባብኝ ነው ማቀው
የኢትዮጵያ የጥበብ ማህበረሰብ በሰሜን አሜሪካ አንደኛ አመቱን ባሳለፍነው አመት አክብሯል። በኮሮና ቫይረስ ምክንያት በርቀት መገናኛ ሻማ ለኩሰውን ማህበረሰብ አላማ ለማስተዋወስ ያክል የማህበረሰቡ ፕሬዚደንት ቴዎድሮስ ታደሰን በጥቂቱ እንስማ።
በሰሜን አሜሪካ የኢትዮጵያ የጥበብ ማህበረሰብ በይፋ የተመሰረተው 2019 አትላንታ ላይ ነው። ነገር ግን እንደ ሐሳብ ተነስተው የነበረው 2017 ላይ በወቅቱ የሰሜን አሜሪካ እግር ኳስ ፌዴሬሽን ሳኖዜ ላይ ነበረ ኳሱ እና ሳኖዜ አካባቢ ያሉ የጥበብ ሰዎች ነበር ለመጀመሪያ ጊዜ ያማከርኩት ሐሳቡን አምጥቼ በዚህ መሰረት እንደው በሰሜን አሜሪካ እግር ኳስ ፌዴሬሽን ቅርጽ ወይንም በዛ አይነት አወቃቀር ለምን የጥበብ ሰዎች ተሰባስበን አንድ ማህበራን መስረት የሚል ከነሱ ጋር ዲስከስ አድርጌ የተወሰነ እንቅስቃሴ ተጀመረ። መጨረሻ ላይ ግን ያው በተለያየ አይነት ምክንያት ሳይሳካ ቀረ። 2018 ኳሱ ወደ ዳላስ ሄደ፣ እዛም ሳይሳካ ቀረ። መጨረሻ ላይ ግን አትላንታ ሲመጣ እኔ ነዋሪነት የአትላንታ ላይ ስለነበረ ይህንን የግድ መሞከር አለብኝ ብዬ በፌስቡክ ላይ ጉዳዩን በደንብ አድርጌ አነሳሁት። ከዛ በኋላ ያው አጋጣሚ እግዚአብሔር ፍቃዱ ነው ማህበሩ በይፋ አትላንታ ላይ እንዲመሰረት ቻለ ማለት ነው። አበሻ ከሚኖርባቸው በብዛት ከሚኖርባቸው ስቴቶች የተውጣጡ የጥበብ ሰዎች ናቸው። 15 ሆነን ነው ይህንን ማህበር የመሰረት ነው። በዚህ ስብስብ ውስጥ እንግዲህ ስነ ጽሁፍ ሰዎች አሉ፣ ቲያትር ሰዎች አሉ፣ የፊልም ሰዎች አሉ፣ ሙዚቃ የሙዚቃ ሰዎች አሉ፣ ቅርጻ ቅርጽና ስዕል ባለሙያዎች ያቀፈ ነው እና ከዚህ በፊት እንደ በተለያየ አይነት ስቴት በተለያየ አይነት ግዛት የስነ ጽሁፍ አነስ ያሉ ሎካል የስነ ጽሁፍ ክበቦች ነበሩ እንጂ እንደዚህ በሁሉንም የጥበብ ዘርፎች ያቀፈ ተደቅ ያለ ድርጅት በሀገር አቀፍ ደረጃ እንግዲህ በሰሜን አሜሪካ ደረጃን ያሰብ ነው። በዛ ደረጃ ስላልነበረ ያንን አዲስ ነገር ለመፍጠር እና ለመሰብሰብ ብለን የተሻለ ስራ ለመስራት አናስብም ከሚል አኳያ ነው እንግዲህ ማህበሩ የተመሰረተው ማለት ነው።
ቡርሽና ቀለም አገናኝተው ሐሳብ ከሚስሉ ገጽታን ከሚያስቀሩ ድንቅ ኢትዮጵያን ሰዓሊያን መንደርም ጎራ ብለን ነበር ባሳለፍነው ዓመት። ሰዓሊ ስዩም አያሌው ኑሮ ዘመም ያለባቸውን የራሳቸው ግን መስህብ ያላቸውን ሰዎች የሚዘክሩ ስዕሎችን በማቅረብ ይታወቃል። ይሄን ለማድረጉም የራሱ ምክንያት አለው።
እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይንም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይንም ካደገበት ማህበረሰብ ውጪ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲያዎችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጪ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህ ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላብ አደሩ የድሃው መደብ ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ እኔ ባደግኩበት ሰዓት ትልቅ የራሳቸው የሆነ ከለርፉል የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጹበት ጠጅ ቤቶች፣ ቅላ ቤቶች፣ እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽኑ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው። ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ። እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጆኜ አባትህን ጥራ፣ ጠጅ ቤት ጥራ፣ ጎረቤት ደግሞ ጋሽ አባትህን ጋሽ ወሻደን ይልና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነጎላ ላይ ልጅነት የሚለውን ጽሑፍ አንብበውም ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ እዛ ውስጥ ያዋል። ጠንካራ ሆኖ የስራ ሰዎች እጆቻቸው የዳበሩ የገዘፉ፣ መዳፎቻቸው ጠንካራ፣ በስራ የጎለበቱ ሰዎች ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ ነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበር። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥቅ ሲይዝ የራሱን ብቻ ጥቅ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገን እና እነዚህ እሴቶቻችን ቫሊዎቻችን መፍረስ የለባቸውም ብለው አስባለሁ። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሆነም እንታልፎ ነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለኔ ተፈጥሮብኛልና ከልጅነቴ የነበረውን የማቀው እኔ ሰፈሬ ደብረ ብርሃን የሚባለው ፍትወር አካባቢ የተወለድኩት ቤተመንግስት ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከ15 በላይ ጠጅ ቤቶችን አውቃለሁ። ዳቅቦ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት፣ ከይገባዋል ወረድስ ብላቸው ጠጅ ቤት፣ ከዛ ወረድስ ብምረባ ጠጅ ቤት፣ የማነሽ ጠጅ ቤት ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። እዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደር ግቡ ጠጅ ቤት፣ እነዚህ በሙሉ ከጠጅ ቤትነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ 3 ወር የዛሬ 4 ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው እና ለእኔ አሁን ላለው የስነ ጥበብ ስራ ይህንን ርዕሰ ጉዳይ ማንሳት የማፍርበት አይደለም፣ ትልቅ እሴት ነው። ነገ ደግሞ አሁን ላለው ጄኔሬሽን ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስነ ጥበብ እይታ መልሽ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ጠጅ ቤት ስራ።
ባለፈው ዓመት እነዚህን የኪነ ጥበብ ሰዎች ብቻ አልነበረም የመሰናዷችን እንግዳ ያደረግነው። ገጣሚው ኑረዲን ኢሳ የኪነ ጥበብ ህይወቱን አጋርቶናል። የፊልም አዘጋጁ ክርስቶፈር ቻምበርስ እያዘጋጀ ስላለው የፍትህ ፈላጊ ኢትዮጵያን ዘጋቢ ፊልምም ሐሳቡን ችሮናል። ያመቱ የመጨረሻው እንግዳችን ድምጻዊት ሙኒት መስፍን ነበረች።
ሙዚቃ ማለት አንድን ዘፈን 25 እስከ 100 ሺህ ጊዜ ልትሰማው ትችላለህ አይደል? የምትወደው ነገር ከሆነ ስለዚህ ተተስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖር የማድረግ ኃይል በጣም አለ። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራው ነው ብለው ይሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ የነበሩ የምንጫወታቸው ዘፈኖች አመራራችን ሲባል አንዳንዶቹ ያው ለምሳሌ አሁን May 25 የኦኤዩ የተመሰረተበት ቀን አፍሪካ ዴይ ላይ ትራንስ አፍሪካ ሃይዌይ የሚባል ዘፈን በዛን ቀን ላይ ሁሉ ጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካ አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፓና ወጊ በቃ ቺም ስትሲሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፉት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው እና የመጀመሪያው ዘፈን ያው ኖሮ ኖሮ ነበረ። እሱ ዘፈን ያለምንም ማጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራ አልስራ፣ ልግባ በቃ ይህንን ሪስክ ነው አይደለም ሙዚቃ። በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወደዋል፣ አንዳንድ ጊዜ ሰው አይወድም። ተቀባይነት ታገኛለህ አታገኝም። በሆነ ነገር ከፍ ትላለህ ብቅ ትላለህ። እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጽፈው ማንነታችን እንደማወቅ ጋር የሚያያዝ ራስን በጥሞና ስለ ማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ። በሙዚቃ ላይ ደግሞ አሁን ለምሳሌ ሙዚቃ ማየት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቻለሁ። እሱኛው ሬዲዮ ድራማም ላይ ወደ 30 ምናምን ወደ 40 36 በ37 አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዛ አምስት ጎበዝ ዘፋኝና ተዋናይ ሴቶች መካከል ሆኜ ከነሱ ጋር መስራት ግጥሙ ምን ይሁን ስለምን ይዘፈን እንዴት ይዘፈን ቃላቶች ላይ በጣም መጠንቀቅ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዴት ለምን እንደዚህ ታርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር ምክንያቱም የሌለን ነገር የማንችለው ነገር ማጥፊ አለ ብዙ ነገር ግን ምን ማድረግ እንችላለን እና ወደ መፍትሄው ተመቀብ ምንድነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው እና በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንትሊ የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት በጣም ፌሚኒስት ልትለውም ትችላለህ በደንብ የሄድኩበትን ኮሌጅ ስሚት ኮሌጅ የሚባል ወደ 2000 ኃይለኛ ሴቶች የሚማሩበት የሴቶች ኮሌጅ ውስጥ የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ተጠቀመው ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታ ጥንካሬ ማንነት እኔ እንደ ሴት እንደ ሰው እስከፈራው ድረስ እስከለፋው ድረስ እስከጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ ስለዚህ ባስኬትቦል ሊሳነኝ ይችላል ግን ከነዚህ አይነት ነገሮች ውጪ ሌላ ነገር ላይ ሴትነት እንደማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ አጋጣሚው ነው እንቀጥላለን በቃ እንጓዛለን የሚለን ህይወት ነው ከሷን ጋር በማደግ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ የወንድ ልጅም እናት ነኝ ስለዚህ እነሱም ጋር እኔን ሳይሆን እና ባለቤቴን ሳይሆን ቤታችን ውስጥ የሚያሉት ነገሮች ሳይሆን እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር ስለሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ መከባበር ምንድን ነው መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው ሙዚቃዬም እንደዛ ይመስለኛል ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ ማስተካከልኝም ግን ፍቅር ነው ዋናው ነገር ሁሉም ነገር ውስጡ ፍቅር ነው
ስንት መከንቺ ተለይቼ ኖሬ ስመኝሽ ነበረ ናፍቆቴ ሀገሬ መንገድ ይፈልጋሽ ተመልሻለሁ እኔም በተራዬ ሌላ መጣራለሁ
አመቱን ሙሉ ከጋቢና መሰናዶ ጋር ስለነበራችሁ በእጅጉ እናመሰግናለን። በአዲስ አመት በአዲስ መንፈስ እንገናኛለን። አዲሱ አመት መልካም ሁሉ ነገሮች ወደ ህይወታችን ይመጡበት እንዲሆንም እንመኛለን። የጋቢና ቪኦኤ አቀናባሪ ኤልያስ አስማረ ነው። አርታኢ ትዝታ በላቸው። የመሰናዶ መሪ ደግሞ እኔ ሀብታሙ ዘይም ነበርኩኝ። መልካም ምሽት።